አባቶቼ ካህናት ወንድሞቼ ዲያቆናት እንዲሁም የግቡ አባላት ሁሉ እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? አሜን። አምላካችን ሁሉ እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። እንግዲህ አሁን የማቀርብላችሁ መርሃ ግብር ሊቃውንተ ቤተክርስቲያን ወይም ደግሞ አባቶቻችን ሐዋርያት ስለ ጥምቀት ምን አሉ? ስለ ጥምቀት ምን አስተማሩ? በሚል ዙሪያ ከአባቶቻችን ከሁለቱ ሊቃውንት አባቶቻችን ቆይታ ይኖረናል። ቃለ መጠይቁን የማቀርብላችሁ ዲያቆን ይብራህ ገብረ ሕይወት ነኝ። አሁን አባቶቻችን ራሳቸውን ስማቸውን ያስተዋውቃሉ። ቀጥታ ወደ አባቶቻችን።
እሺ፣ ስሜ ቅድም እንደተገለጸው ሁሉ መምህር አባ ኤልያስ ታደሰ እባላለሁ። በደሴ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ማስተዳደር ስራ ነው እየሰራሁ ያለሁት።
መላከ ሰላም ፈንታ በራ እባላለሁ። የደቡብ ወሎ ሀገረ ስብከት የስብከት ወንጌል መምሪያ ኃላፊና የደሴ ደብረ ሰላም አቡነ ገብረ መንፈስ ቅዱስ የደሴ ደብረ ዘይት ቅዱስ ሚካኤል አብያተ ክርስቲያናት አስተዳዳሪ ነኝ።
አባቶቻችን እግዚአብሔር ይስጥልን። አሁን በቀጥታ የምንሄደው ወደ አባታችን መምህር ቆመስ አባ ኤልያስ ይሆናል። እሳቸው የሚመልሱልን ጥምቀት በሐዋርያት አስተምህሮ እንዴት ይገለጻል የሚለውን ባጭሩ ይገልጹልናል።
ያው የሐዋርያት አስተምህሮ ከጌታችን አስተምህሮ የተገኘ ነው። እሱ ያመነ የተጠመቀ ይድናል ብሎ አስተምሯል። ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አይወርስም ብሎ አስተምሯል። በመጨረሻም ሲያዛቸው በአብ በወልድ በመንፈስ ቅዱስም አጥብቋቸው ብሎ ነው ያዘዛቸውና ከዚህ በኋላ ሐዋርያት ይህንን ነው ያስተማሩት። ሰዎች ከመጠመቃቸው አስቀድሞ ስለ ጥምቀት ጥቅም መማር አለባቸው፣ ማወቅ አለባቸው። በዚህ መሰረት ክርስቶስ ወረደ፣ ተወለደ፣ ተጠመቀ ብለው አስተማሯቸው። ምን ተንግበር ምን እናድርጋሉ? በሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንደሚነግረን ሁሉ ምን እናድርጋሉ? ለዛ ያመኑት ኃጢአታችሁ እንዲሰረይላችሁ ተጠመቁ ተባሉ፣ ተጠመቁ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በቃል የተናገረው በተግባር በማቴዎስ ወንጌል ምዕራፍ 3 ላይ ገልጿል፣ ተጠምቋል። እነሱም ደግሞ በቃል አስተማሩ። ከዛም በኋላ በተግባርም ምዕመናን እንዲገልጹ ታደረጉ፣ ተጠመቁ ማለት ነው። በዚህ መሰረት ያው ሐዋርያት ካስተማሩ በኋላ የመጀመሪያው ስራቸው ምንድነው? ምዕመናንን ማጥመቅ ነው። ይህንንም በነ ቆርኔሌዎስ በነ ልድያ በወይን ቤት ጠባቂው እናያለን ማለት ነው። ሁሉም ከተማሩ በኋላ ካመኑ በኋላ ቆርኔሌዎስ የመቶ አለቃው ከነ ቤተሰቡ በሙሉ ከነ ሰራዊቱ በሙሉ ሲጠመቅ እናያለን። ልድያም እንደዚሁ ካመነች በኋላ ከነ ቤተሰቧ በሙሉ ተጠምቃለች። የወይን ጠባቂውም ካመነ በኋላ ከነ ቤተሰቡ ተጠምቋል ማለት ነው። እና ሐዋርያት ይህንን አስተምረዋል። ከዚህም ቀጥሎ ደግሞ ሊቃውንት ስለ ጥምቀት ጥቅም አስተምረዋል። ጥምቀት የኃጢአት መስተስሪያ፣ ድነት የተፈጸመበት፣ የእግዚአብሔር ልጅ የሚሰጥበት፣ ሰዎች የእግዚአብሔር ልጅ የሚሆኑበት እንደሆነ አስተምረዋል ማለት ነው።
ከአባታችን እንደተገለጸው አባቶቻችን ሐዋርያት ስለ ጥምቀት ያስተማሩት ከራሳቸው አንቅተው አላስተማሩም። ከጌታችን ከኢየሱስ ክርስቶስ የተማሩትን አስተምረዋል። ጌታችን ኢየሱስ ክርስቶስ በተወለደ በሰላሳ ዓመቱ በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ ከብዙ አህጉር ከአስር መንደር 120 ቤተሰቦችን መርጦ ዛሬ ቤተክርስቲያናችን ስለምትመራበት ስርዓት ሁሉ አስተምሯቸዋል። ከዚህ መካከል የታችን ኢየሱስ ክርስቶስ በዘመኑ የነበረው ሊቅ ኒቆዲሞስ ወደ ጌታችን ሄዶ መምህር አንተ ከዚህ ተልከህ እንደመጣህ እናውቃለን አንተ የምትሰራቸውን ስራዎች እግዚአብሔር ከእርሱ ጋር ከሆነ ለሰው በስተቀር ማንም ሊያደርግ አይቻልምና አንተ ከእግዚአብሔር እንደመጣህ እናውቃለን ባለው ጊዜ ሀለወ ከሞት ተወለዱ ዳግመ ሁለተኛ ልትወለዱ ይገባችኋል ሰው በውሃና በመንፈስ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይቻልም ብሎ ይህንን ቃል ሲመልስለት እፎ ይክል ሰብ ዳግመ ተወልዶ እምድህረ ልቀ ይክልኑ በውያ ወገቢ አውስተ ከርሰሙ የተወለደ ዳግመ ሰው ተወልዶ ካደገ በኋላ ዳግመኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ እንዴት ይቻላል ብሎ ነገሩ አልገባው ሲል ይህንን ጥያቄ ሲያቀርብ አንተ ሊቆሙ ለእስራኤል አንተ የእስራኤል አለቃ ነህ ሊቅ ነህ አዋቂ ነህ ምሁር ነህ መምህር ነህ ይህንን አታውቅምን አለና መንፈስም ከመፈቀደ የነፍስህ ወቃል ወትሰም ወየተአምር መሀበ የመጽሐ በሕያውር ነፋስ ሲነፍስ ታያለህ ነገር ግን ከየት እንደተነሳ ወዴት ዶ እንደሚገባ አታውቅም ዛፉን ሲያናውጠው ባህሩን ሲገስጸው ብቻ ይታያል እንደዚሁም ይሄ በመንፈስ ቅዱስ የሚደረግ ነው የተጠመቀ ሰው ያመነ ሰው ሙት ሲያስነሳ እውር ሲያበራ ለምጽ ሲያነጻ በዚህ ይታወቃል እንጂ ስትወለዱ አይታወቃችሁም ይህም ምስጢረ ጥምቀት ይባላል ምስጢር ማለት ከአንድ እና ከሁለት ሰዎች በስተቀር የሚያውቀው የሌለ የተሰወረ ማለት ነው ይህም ምስጢረ ጥምቀት እኛ ከእግዚአብሔር የምንወለድበትን ሁኔታ ዛሬ በስጋ እንዳለን የማናውቀው በኋላ ግን ዛሬ ህፃናት ወዳው እንደተወለዱ ከእናት ከአባታቸው መወለዳቸውን አያውቁትም ማን እናት እንደሆነች ማን አባት እንደሆነ አያውቁም በኋላ ግን ነፍስ ያወቁ ያደጉ ያውቃሉ እኛም ዛሬ በአካለ ስጋ ሳለን ከስላሴ በመንፈስ ቅዱስ ግብር እንደተወለድን አናውቅም በኋላ ግን የስጋውን ዓለም ተተነው ወደ መንፈሳዊ ዓለም ስንሄድ ነፍስ አወቅን ማለት ነው ዛሬ የምናየው በድንግዝግዝ በመስታወት እንደማየት ነው በኋላ ግን የምናውቀው እውቀት የተለየ አካለ እግዚአብሔር አካለ ስላሴ ሆነን ነውና አባቶቻችን ሐዋርያት ያላመነ ያልተጠመቀ ወደ እግዚአብሔር መንግስት አይገባም በማለት በቃ ቁርጥና ፍርጥ ያለውን ነገር ነው የተናገሩት እሱም ጌታችን ኢየሱስ ክርስቶስ አዟቸዋል ሂዱ ዓለምን ዙራችሁ አስተምሩ በአብ በወልድ በመንፈስ ቅዱስም አጥምቋቸው እኔ ለእናንተ ያስተማርኳችሁን ሁሉ ደግሞ ንገራቸው በማለት ንገራቸው ስለነበረ ስለዚህ ሰው በውሃ ይጠመቃል በእሳት ይጠመቃል በመንፈስ ቅዱስ ይጠመቃል በመከራ ይጠመቃል በውሃ መጠመቅ በአይን የምናየው የምንዳሰው በ40 ቀን በ80 ቀን የሚደረገው ጥምቀት ሲሆን የመንፈስ ቅዱስ ጥምቀት ደግሞ የማይታየውና ረቂቁ ከእግዚአብሔር የምንወለድበት ነው ከዚያ ደግሞ በእሳት ይጠመቃል ቅድም መምህር በመጀመሪያ ፕሮግራም ላይ ያስተማሩት መምህር እንደተናገሩት እሺ ብትሉ በመንፈስ ቅዱስ እንቢ ብትሉ በገሃነመ እሳት ያጠምቃችኋል በማለት በማቴዎስ ወንጌል በምዕራፍ 3 የተቀመጠውን ቃል አስተምረዋልና በእሳትም መጠመቅ በገሃነመ እሳት መጠመቅ አለ ሰው ዛሬ በዚህ ዓለም በውሃና በመንፈስ ቅዱስ የሚሰጠውን የስላሴ ልጅነት አምኖና ተቀብሎ ካልተጠመቀ በስተቀር ወደ እግዚአብሔር መንግስት የማይገባና የእግዚአብሔር መንግስት ባልሆነች ለዲያብሎስ ወደ ተሰጥቻለም በገሃነመ እሳት የሚጠመቅ መሆኑንም እንደዚህ አድርገው ገልጸውታል ከዚያ ሰው ደግሞ በመከራም ይጠመቃል በመከራ ሰማይታት ሰውነታቸውን ለእሳት ለስለት እየሰጡ በገዛ ደማቸው የተጠመቁት ጥምቀት ጌታችን ኢየሱስ ክርስቶስ እኔ የምጠመቃት ጥምቀት አለች ያለ ተናግሯል በዕለተ ዓርብ በጦር የተወጋውን የሾህ አክሊል የተደፉበትን በመስቀል የሰቀሉትን ሐሞት ያጠጡትን በጅራፍ የገረፉትን ይህንንም ጥምቀት ሎታልና ሁለት ደቀ መዛሙርት ዮሐንስና ያዕቆብ የሚባሉ የዘብዴዎስ ልጆች አንተ በነገስክ ጊዜ እኛ ሁለታችን በቀኝና በግራህ ቀኝ አልማች ግራ አልማች ተብለን እንድንሾም ባክፍቀድልን ባሉት ጊዜ እኔ የምጠመቀውን ጥምቀት ትጠመቃላችሁ ብሏቸዋል። አዎ እንጠመቃለን አሉ። አይሺ መጠመቁንስ ተጠመቃላሽ ነገር ግን በቀኝና በግራ መቆምን መቀመጥን ለሌሎች ነው የሰጠሁት በማለት ይህቺ ጥምቀት የምትባለው መከራ እንደሆነችና ለሌሎች የተሰጠውም ለፈያታይ ዘይማና ለፈያታይ ዘጸጋ መሆኑን በማስረዳት ጥምቀትንም የመከራ ምሳሌ አድርጓታልና አባቶቻችን ስለ ጥምቀት ሲያስተምሩ በዚህ መልኩ ነው። ሐዋርያው ጳውሎስም ጥምቀት አንዲት እንደሆነች በሚገባ ተጓብራርቶ ተናግሯል። አንድ የታ አንዲት ኃይማኖት አንዲት ጥምቀት ኤፌሶን 4:4 ላይ ጥምቀት አንዲት ናት አትደገምም። ሁለተኛ አትደገምም። አንዳንድ ጊዜ ባለማወቅ የ40 ቀንና የ80 ቀን ክርስትና ህፃናትን ወደ ቤተ ክርስቲያን ወስደን በመናነሳ ጊዜ ያንን ማየጸቦቱን ለህፃናቱ የተጸለየበትን ጸበል ወይም ውሃ ምእመናኑ እርጩን እያሉ ሲረጩ ይታያል። ይህ በእውነት ስህተት ነው። ሁለተኛ የክርስትና ጸበል መረጨት ወይም መጠመቅ ማለት ክህነቱን ያፈረሰ ካህን ሁለተኛ ክህነት ተቀብሎ ያገለግላል እንደማለት ነው። እንደዚያ ነው። በጣም ዘግናኝነቱ ይህንን ያህል ነው። እና ጥምቀት አንዲት ናት፣ ክርስትና አንዲት ናት። ምናልባት ክርስትናውን በልዩ ልዩ ኃጢአት ቢያጎድፍ የንስሐ ጥምቀት ቄደር የሚባለውን ወይም ዮሐንስ ያጠምቀው የነበረውን አንሳ አጠምቀክሙ በማይ ለንስሐ እኔ ለጊዜው ለልጅነት የማያበቃ ለስርየተ ኃጢአት ወደ ክርስቶስ የሚያቀርብ ጥምቀትን አጠምቃችኋለሁ፣ ከእኔ በኋላ የሚመጣው የጫማውን ጠፍር ልፈታለት የማይገባኝ እሱ ግን በመንፈስ ቅዱስም ያጠምቃችኋል ልጅነትም ይሰጣችኋል ብሎ እንዳስተማረው የአባቶቻችን የሐዋርያት አስተምህሮ በጥምቀት ዙሪያ ይሄን ይመስላል።
ስለ ጥምቀት አባቶቻችን ሐዋርያት ይህንን ካሉ እንግዲህ ሁላችንም ሁሉ ጊዜ እንደምናውቀው ቤተክርስቲያናችን አባቶቻችን ሊቃውንትም በየአመቱ ታቦታቱን ይዘው ወደ ወንዝ ይወርዳሉ። ሁሉ ጊዜ እኛም እንወርዳለን በመዝሙር ሁሉ ጊዜ በየአመቱ ወደ ወንዝ ይሄዳል ማለት ነው። ከልጅ እስከ አዋቂ ድረስ ወደ ወንዝ ይወረዳል። ስለዚህ በዚህ ዙሪያ ደግሞ አባቶቻችን ሊቃውን ታቦታቱ ወደ ወንዝ መውረዳቸው አስመልክተው ምን አስተማሩ?
አባቶቻችን ታቦት ወደ ወንዝ ይዘው የሚወርዱት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍተ ብሉያትን መጽሐፍተ ሐዲሳትን ተቀብላ የምታስተምር እንደመሆኗ መጠን ሙሴ ጽላትን ከደብረ ሲና ከእግዚአብሔር እጅ ከተቀበለ በኋላ እሱ በደብረ ናባው አርፏል፣ በዚያ ተቀብሯል። በሙሴ የተተካው ኢያሱ ነበረ። ኢያሱ ያነሰለክሙ እግዚአብሔር ነቢየ ዘከማየ፣ እንደኔ ያለ ነቢይ እግዚአብሔር ከወንድሞቻችሁ መካከል ያስነሳላችኋል፣ እሱ ነው ወደ ቅድስተ ሀገር የሚያደርሳችሁ በማለት ለህዝቡ ይህንን ነግሮ ኢያሱን በነቢይነትና በአባትነት ሹሞ ሙሴ ያርፏል። ከዚያ በኋላ ጥር 10 ለ11 ወደ ቅድስተ ሀገር ወደ ኢየሩሳሌም ሊገቡ ጥር 10 ሌሊት ዮርዳኖስ ወንዝ ላይ ነበረ ታቦቱን ይዘው ያደሩት ሙሴ ከእግዚአብሔር የተቀበለውን ታቦትና በዚያ ቦታ ላይ አድረው ጥር 11 ቀን ዮርዳኖስን ተሻግረው ስለሄዱ አባቶቻችን ይህንን ትውፊት በመያዝ የኢትዮጵያ ሊቃውንት ያንን ታቦት ወደ ዮርዳኖስ ይዘው ይወርዳሉ። በሌላ መልኩ ታቦት በወጣ ቁጥር በረከት አለ፣ ረድኤት አለ። ታቦቱ እየረገጠው የሚሄደውን ቦታ ሁሉ ይባርከዋል። አዝመራው ይባረካል፣ ምድሩ ይባረካል፣ በሽታው ይጠፋል። በታቦቱ ላይ ያለው ኢየሱስ ክርስቶስ ነውና በዚህ አደሬ እንነጋገራለሁ ብሎታልና ሙሴን ኢየሱስ ክርስቶስ ወደ ዮሐንስ ወደ ዮርዳኖስ ሂዶ አጥምቀኝ ስላለውና ክርስቶስ ወደ ወንዝ እንደሄደ ሁሉ አሁንም ስሙን አነውቶ ቀዳማዊ ወደ ሐራዊ የመጀመሪያውና የመጨረሻው እኔ ነኝ በማለት በጽላቱ ላይ ስሙን ያስቀመጠ አምላክ ወደ ወንዝ ወርዶ ህዝቡን አገሩን እንዲባርክ ከዚህ የተነሳ አባቶቻችን ከሙሴ የተረከቡትን ነው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት ከመንፈስ ቅዱስ ባገኙት ሰንበተ አይሁድን በሰንበተ ክርስቲያን በዓለ መጸለትን በበዓለ ጥምቀት፣ በዓለ ፋሲካን በበዓለ ትንሣኤ፣ በዓለ ሰዊትን በበዓለ ጰራቅሊጦስ ለውጠውታል። ያ በዓለ መጸለት ይባል የነበረው ቀድሞ ደቂቀ እስራኤል በኦሪቱ 3 ታላላቅ በዓላት ነበሯቸው፤ በዓለ መጸለት፣ በዓለ ፋሲካና በዓለ ሰዊት። እነዚህን ሁሉ በለውጥ አድርጋ ቤተክርስቲያናችን እየተጠቀመች ነውና በዚያ በበዓለ መጸለት ህዝቡ ከቤቱ ወጥቶ ወንዝ ወርዶ ድንኳን ተክሎ ዳስ ጥሎ በዚያ ድግስ ደግሶ ስለሞቱት ኃጢአት ሰርተው ከእግዚአብሔር ጋር ተጣልተው ስለነበሩት ለምሳሌ ስለነ ሮቤል ይጸልዩ ነበረ። በዚያ ይቅር በለው ኃጢአቱን ይቅር በለው ዛሬም ያለነውን ባርከን በማለት በዚያ ያደርጉ ስለነበረ የኢትዮጵያ ቤተክርስቲያን በዓለ መጸለትን በበዓለ ጥምቀት ለውጣ ታቦቱን ወደዚያ አውርዳ የምትጠቀምበት ከጥንቱ ከብሉያቱ ይምሰልክሙ ዘመጻይኩ ሳሮሙ ለኦሪት ወለነቢያትን የነቢያትንና ኦሪትን ልሽራቸው የመጣሁ አልምሰላችሁ ልፈጽማቸው ነው እንጂ የመጣሁ ብሎ ተናግሯልና ከጥንት በኦሪት ሲፈጸም የነበረውን በጣም ጠቃሚ የነበረውን ስርዓት በመከተል ከዚያ ተነስተው ዛሬ ታቦት ወርዶ ህዝቡ እንዲባረክበትና አዝመራ ሀገር እንዲባረክበት ያደርጋሉ ማለት ነው።
ወደ ባህር ሄደን የምንረጨው ምን ይመስላል የሚለው ነው አሁን የምናየው ማለት ነው። ያው ምእመናኑ እንደ እያካባቢው ተጨባጭ ሁኔታ ይለያያል። ዝሮ ዝሮ ግን አላማው አንድ ነው፣ ለመታሰቢያ ነው። እንደኛ አካባቢ ስርዓተ ቅዳሴው ካበቃ በኋላ ጸሎተ አኮቴት ተደርሶ ጸሎተ ወንጌሉ ተፈጽሞ በብፁዕ አባታችን ተባርኮ ያው ምእመናኑ ይረጫሉ ማለት ነው። በሌላው አካባቢ ደግሞ ሁሉም ስርዓተ ቅዳሴው ካበቃ በኋላ ወደ የቤቱ ይሄዳል። ሄዶ ቤት ቆይቶ ይመለሳል። ከመጣ በኋላ ቀድም ያለው ነገር ይከናወናል። ስለዚህ አላማው ምንድነው? ለምንድነው የምንረጨው ስንል ያው ለበረከት ነው። ለመታሰቢያ የምናደርገው ነገር ሁሉ ለበረከት ይሆናል። ስለዚህ ያ የልጅነት ጥምቀት ሳይሆን የሚጸለየው ጸሎት የሚደርሰው ጸሎት ለመታሰቢያ ጌታችን ኢየሱስ ክርስቶስ በመጠመቁ ውሃው ተባርኳል፣ ተቀድሷል። ቀድሞ ሰዎቹ በውሃ ላይ ያላቸው አመለካከት በሰባት ካት ላይ ባዩት መሰረት አጥፊ እንጂ ጠቃሚ አይደለም የሚል አስተሳሰብ ነበራቸውና ጌታችን ኢየሱስ ክርስቶስ በተጠመቀ ጊዜ ግን ውሃ የስጋን እድፍ ብቻ ሳይሆን የሚያጠራው የነፍስንም እድፍ ውጫዊ እድፍን ሳይሆን ውስጣዊውን ኃጢአት የሚያነጻ የሚቀድስ እንደሆነ ወትጠሃሩ በማይ ወትነጽሁም ርኩስክሙ በውሃ ትጠመቃላችሁ ከርኩሰታችሁም ትነጻላችሁ ብሎ ነቢዩ ሕዝቅኤል በምዕራፍ 36 ቁጥር 25 ላይ በትንቢት ተናግሮ ነበርና ያ ጊዜ ስለደረሰ ጌታችን ኢየሱስ ክርስቶስ ተጠምቆ ከዚያም በኋላ ለኛ ሀብተ ንጽ ሀብተ ክብር እንድናገኝ አድርጎናል ማለት ነው። በዚህ መሰረት ያ በዓል ታላቅ በዓል ስለሆነ ልናስበው ስለሚገባ በየዓመቱ ታቦታቱን ወደ ወንዝ አውርደን እናከብራለን፣ እንቀድሳለን። ከዚያም በኋላ ደግሞ የነበረውን ነገር እናከናውናለን ማለት ነው። ዮሐንስ ጌታን እንዳጠመቀው ሁሉ እኛም ደግሞ በካህናት አባቶቻችን እንደየደረጃችን እንጠመቃለን ማለት ነው። ስለዚህ አንዱ ለበረከ ነው። ለበረከት የሆነ ነገር ደግሞ ለበረከት ብቻ ሆኖ አይቀርም፣ ለፈውስም አገልግሎት ይሆናል። በቤተ ክርስቲያን ውስጥ እምነቱን ስንቀባ አዋራ የሆነው እምነት ሆኖ ስንቀባ ጸበል ጻዲቅ አዘጋይተን ዳቦን ስንበላ ጠላውን ስንጠጣ ለበረከት ይሆናል። ከዛ አልፎ ተርፎም ደግሞ ለፈውስም ይሆናል። በየገዳማቱ ስንሄድ የንፍሮ ውሃ ድዌ ሲፈውስ ዳቤው ከጨጓራ በሽታ ሲያድና ያለ ጢሱ በሽተኞችን አጋንንት ያደረባቸውን ሲፈውሳቸውና ያለና ለበረከትም ለፈውስም ያገለግላል ማለት ነው።
ከጥምቀት ጋር ተያይዞ ለጥምቀት ያልሆነ ቀሚስ ይበጣጣስ የሚባል በኢትዮጵያውያን አንድ ባህል አለ አባባል አለና እንግዲህ ይሄንን አባባል ይዘው ደግሞ ምእመናን ለጥምቀት ያልሆነ ቀሚስ ይበጣጣስ ይያሉ ያለውን አዲስ ነጭ ገዝቶ የሌለውን ደግሞ ያችኑ አጥቦ ነጭ አድርጎ በአሉን ሲያከብርና ያለና ይሄንን ለጥምቀት ያልሆነ ቀሚስ ይበጣጣስ የሚለውን ከቤተክርስቲያን አስተምህሮ እንዴት ይታያል?
ለጥምቀት ያልሆነ ልብስ ይበጣጣስ የሚለው በመጽሐፍ ውስጥ የተጻፈ ባይሆንም አባቶቻችን ጥምቀትን በጣም ታላቅ በዓል አድርገው ነው የሚያዩት። ምክንያቱም በበዓለ ጥምቀት የዲያብሎስ ደብዳቤ ተበጣጥሷል። ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን እንዲል ጌታችን ኢየሱስ በዮርዳኖስ ወንዝ ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ደግሞ ተረግጦ ያንን የዕዳ ደብዳቤያችንን ቀዳዶታል፣ በጣጥሶታል። ስለዚህ ይሄ በዓል በጣም ለኛ ታላቅ ነው። ጌታችንም ለዮሐንስ መከመዝ ተርላ ለነ ብሎታል። ይሄ ለኛ ታላቅ ነገር ነው፣ ታላቅ ደስታችን ነው ብሎታል። ራሱን ከሚመናን ጋር ቆጥሮ አንድም ራሱን ከአብና ከመንፈስ ቅዱስ አስገብቱ አብ በደመና ዝንቱ ውት ወልደ ይሄም ወደ የምወልደው ልጄ ነው እሱ የነገራችሁን ስሙ ሲል መንፈስ ቅዱስ በርግብ አምሳል መጥቶ በራሱ ላይ ሲያርፍበት ወልድ በለቢሰ ስጋ በእደ ዮሐንስ በባሪያው እጅ ሲጠመቅ እስመ ከመዝ ተርላልን ይሄ ለኛ ታላቅ ደስታችን ነው ተብሏል። እና ጥምቀት ታላቅ ደስታ ነው፣ ርዕሰ አውደ ዓመት ነው። ስለዚህ ሰው መቼም ያለውን ነገር ሁሉ ይቆጥባል። ይቆጥባል፣ ይቀደድብኛል፣ ይበላሽብኛል፣ አቧራ ይነካብኛል ብሎ ያስቀመጠውን ልብሱን አውጥቶ እንዲለብስ ነው። በዚያን ጊዜ እንዲያጌጥበት እናቶቻችን የባህል ቀሚሳቸውን ወረጥረጥ ያለውን ሳይሆን እስከ ግር ጥፍር የሚደርሰውን መስቀል የተሳለበትን የባህል ልብሳቸውን ወንዱ ደግሞ ነጭ ኮፍያውን የጥምቀትን ብስራት የሚገልጽ ስም የተጻፈበትን ቲሸርቱን የመሳሰለውን ሁሉ የሚወደውንና የሚያከብረውን ሽቱ እያረፈረፈ በሳጥን ውስጥ ያስቀመጠውን ልብሱን ሁሉ በዚያ ቀን አውጥቶ መልበስና መደሰት አለበት እንጂ ከዚያ ለጥምቀት ያልሆነ ለመቼ ሊሆን ለጥምቀት ያልሆነ ሲበጣጠስ በማለት ይሄንን እየተናገሩ ሰውን ሁሉ ሞራሉን እየደገፉና ለበዓለ ጥምቀቱ ታላቅ አትኩሮት እንዲኖረው እናቶቻችን አባቶቻችን የተናገሩትና እስከኛ ድረስ የደረሰ ብሂል ነው። ከኛም ወደ ልጆቻችን ከልጆቻችንም ደግሞ እስከ ለተመጻት ድረስ የሚደርስ ነው የሚደርስ ሆኖ ይታየናል። ጥሩ አባባል ነው። የበዓሉን ታላቅነት ለመግለጽ የተደረገ የአባቶቻችን ንግግር ነው ማለት ነው።
በጥምቀት ወቅት ወደ ጥምቀተ ባህሩ በሚሄዱበት ጊዜ ወጣቶች የመተጣጨት ሁኔታ አለ። ይህ ሲባል ምንድነው? ሎሚ የሚወረወርም አለ የሚወረወርበትም አለ። ስለዚህ ይህንን ነገር እንደ ልምድ ሆኗል፣ እንደ ባህል አድርጎ ወጣት ሁሉ ወንዱም ሴቱም ይህንን እንቅስቃሴ ሲያደርግ ይታያል። ስለዚህ ይህንን የመተጫጨት ሁኔታ ከቤተክርስቲያን አኳያ አግባብነት አለው ወይ የለውም የሚለውን አባታችን ይገልጹል።
እነ ርብቃ የይስሐቅ ባልተቤት እንደገናም ደግሞ የሙሴ ባልተቤት ሲፓራ የታጩት ከውሃ ዳር ነው። ውሃ ሲቀዱ ባላቸው በጎ ስነ ምግባር ባደረጉት በጎ ነገር ሳያውቁ ድንገት ባደረጉት ነገር ከውቶችን ከንሰራቸው ቀርተው በማጠጣታቸው በዚህ ለይስሐቅ ርብቃ ለሙሴ ደግሞ ሲፓራ ታጭተዋል። ከዛ ባለፈ መልኩ ግን ወደ ዋናው ጥያቄ ስንመጣ የጥምቀትን በዓል ስናከብር በዓሉ ሃይማኖታዊ ታወታትን ከቤተ መቅደስ ይዘን አሚሃ መጻ እግዚ ኢየሱስ እምገሊላ ሀበ ዮርዳኖስ ከመጠመቅ ማመ ዮሐንስ ያን ጊዜ ጌታ ከገሊላ ወደ ዮርዳኖስ መጣ ለምን በዮሐንስ እጅ ሊጠመቅ ነው። ዛሬም ታወታቱ ከቤተ መቅደስ ወጥተው ወደ ወንዝ የሚወርዱበት ምክንያት ጌታ ወደ ወንዝ ወርዶ እንደተጠመቀና ውሃውን እንዳከበረልን ሁሉ ታወታቱም ዛሬ ወደ ወንዝ ወርደው ውሃውን ይባርኩልናል። እለት እለት አጋንንት መርዝ ይበጠብጣሉ። ሰውን የሚጎዳ ነገር ያደርጋሉ። የአጋንንት ተላላኪዎችም እንደዚሁ። ስለዚህ ታወታቱ በወረዱ ጊዜ በመስቀል ይባረካል። ያ ውሃ ህይወት ይሆናል። ህይወት ይሆናል። ታወታቱን ይዘን ስንወርድ ምን መሆን እንዳለብን ቅድም ካለባበስ ጀምሮ ከህሊና ዝግጅት ጀምሮ እስከምንገልጸው ድረስ በዝማሬ በሚችለው ሁሉ በወታ በልልታ ስነ ምግባርን በተላበሰ መልኩ ሃይማኖታዊ በዓል ነውና እግዚአብሔርን በመፍራት ታቦቱን አጅበን ስንሄድ ሌላ ተግባር የለም። በዝማሬ ነው እግዚአብሔርን እያመሰገን ምን ወርደው እንጂ ያን ጊዜ ወደ ሎሚ ተራ የለም። ለመወርወርም ጊዜ የለውም። የተወረወረውንም ለመቀበልም ጊዜ የለም። ያ ባህላዊ ነው። እንዲያውም ወጂ ልማዳዊ ድርጊትም ይሆነ መጥቷል። ለምንድን ነው ይሄ የሆነው ቢባል እንግዲህ በዓላችን ሃይማኖታዊ ነው፣ መንፈሳዊ ነው። ሰው ራሱን ገዝቶ ክርስቶስ ለኛ ብሎ መጠመቁን የምናስታውስበት በባሪያው በዮሐንስ እጅ ዝቅ ብሎ መምሩ ጌታው ሰማይና ምድርን የፈጠረ አምላክ መጠመቁን የምንገልጽበት ነው፣ የምንማርበት ነው፣ የምናስብበት ነው። ያንንም እናስታውስበት እንጂ ወጣቷን አይኗን አፍንጫዋን ጆሮዋን እንዴት ያለችናት ቁመናዋ 7 ቁጥር 8 ቁጥር እያለ የሚመለከትበት ሰዓት አይደለም። እሷም ደግሞ ጎፈሬውን አካሄዱን አረማመዱን እንዲያና እንዲያ ያለውን ነገር የምትመለከትበት ጊዜ አይደለም። የተግባባ ነው። በዓሉ የሚከበረው በዚህ ምክንያት ነው። ጥምቀት የኃጢአት ማስተስሪያ፣ ሰዎችና እግዚአብሔር የተገናኙበት፣ ሰውና መላእክት አንድ የሆኑበት፣ ነፍስና ሥጋ የታረቁበት፣ ሕዝብና አሕዛብ አንድ የሆኑበት ታላቅ የመጀመሪያው በዓላችን ነው። ስለዚህ በዚህ በዓል ይሄንን ልማዳዊ ድርጊት መፈጸም ማለት የበዓሉን ታላቅነት ዝቅ ማድረግ ነው ወይም ማጥፋትም ነው የሚቆጠረው። በዓላችን ለእግዚአብሔር የምንታጭበት፣ ራሳችን ለእግዚአብሔር የምናስገዛበት፣ በመንፈስ ቅዱስ ታጭተን ተባርከን ከእግዚአብሔር የተወለድንበት ይሄ ነው ብለን የምንመሰክርበት ታወታቱን እንደየአቅማችን በልልታ በሆታ በዝማሬ አውጥተን የምናስገባበት በዓል እንጂ ይሄ መተጫጨት እርስ በርስ ጊዜውም ሰዓቱም ሃይማኖታዊም አይደለም፣ ባህላዊ ግን ሆኖ ቆይቷል።
በመጨረሻ የሚያጠቃልሉን አንድ ጥያቄ ብቻ ነው የሚቀረን። ይህም ምንድነው? እንግዲህ ይህንን ጥምቀት ጊዜ ምን ማድረግ እንዳለብን፣ በምን መልኩ መሆን እንዳለበት የቤተክርስቲያናችን ስርዓት ካለባበሳችን ጀምሮ ከዝማሬው ጀምሮ ከአባቶቻችን ያለውን ነገር ይህንን ትውፊቱን ይዞ እንዲሄድ ከማድረግ አንጻር፣ ነገር ግን አሁን ጊዜ እየታየ ያለው በተለይ ደግሞ በዚህ በከተማ አካባቢ አባቶቻችን በዝማሬ ታወታቱን ይዘው በጸሎት በማህሌት ሲያከብሩ ወጣቱም ደግሞ ቅድም አባቶቻችን ሲገልጹ እንደነበሩ በአሉን የሚገልጽ ነገር ልብስ ለብሶ ሲሄድ ቤተክርስቲያን የምታዘው ነገር ሲያደርግ ይታያል። ነገር ግን አልፎ አልፎ ደግሞ ወጣቶች እንዲሁም ሌሎች አባቶችም ሊሆን ይችላል እናቶችም ሊሆን ይችላሉ ከቤተክርስቲያን ውጪ ሆነ ከአባቶች ውጪ ሆነ ዘፈኖችን አሁን ደግሞ አልፎ አልፎ አንዳንድ በተላልቅ ከተማ የሚታየው ነገርም አለ እንዲሁ የሙዚቃ መሳሪያዎችን በመያዝ አብሮ በአሉን ለመግለጽ እንዲህ ነገሮችን ከቤተክርስቲያን ትውፊት ወጣ ያሉት ነገሮችን ሆታዎችን ዘፈኖችን ይታያሉ። ስለዚህ ይህንን የጥምቀት በዓል ትውፊቱን ጠብቆ እንዲሄድ በዚህ ዙሪያስ ምን መደረግ አለበት?
ምን ይዘም ቢሆን ትምህርት ነው። ትምህርትን ማስቀደም ስብከተ ወንጌልን መንፈሳዊነትን አክብሮ በዓላትን በየደረጃው ማስተማር ነው። እንግዲህ ሁሉ ነገር የሚያስተካክለው ትምህርት ነው። ቃለ እግዚአብሔር እሳት ነው። እሳት ባሌስትራ ቢያስገቡበትና በሆናፍ ቢያናፉት ያጽኑና ኃይለኛ የነበረ ብረት ለዝቦ ጠባቡ ይሰፋል ሰፊው ይጠባል አጭሩ ይረዝማል ረዝሙ ያጥራል። በእሳቱ አማካይነት ያ ብረት ያደረጉትን ሁሉ ይሆናል። እንደዚሁ ትምህርት ደግሞ የደነደነውን ልብ ያቀልጣል ወደ ተፈልገው አቅጣጫ ይመለሳል። ስለዚህ ከቤተ ክርስቲያኒቱ የሚጠበቀው ይህ ትውፊት እንዲቆይ በዓሉ ከመድረሱ በፊት አስቀድሞ በየሳምንቱ በየወር በዓላቱ በየክብረ በዓላቱ ትምህርትን ማስተማር ነው። ይሄ ዓለማዊው ዘፈን ወደ መንፈሳዊ እንዲለወጥ የአብነት ትምህርት ቤት ተማሪዎችንና የአብነት መምህራንን ማጠናከር ሻሻቸውን ጠምጥመው ከበሮውን ሲመቱ በግዕዙ የዘመሩ ዓለማዊው ወደ መንፈሳዊ ያደላ እንዲሄድ ሰንበት ትምህርት ቤትንም እንደዚሁ ማጠናከር በሰንበት ትምህርት ቤት ውስጥ ጥምቀትን አስመልክቶ መንፈሳዊ መዝሙራትን አስመልክቶ እንዲዘምሩ ማድረግ አንደኛ ኮሌጆች ዩኒቨርሲቲዎች በየሀገሩ መቋቋማቸው ሁለተኛ በፈቃድ እግዚአብሔር ደግሞ ማህበረ ቅዱሳን መቋቋሙ እግዚአብሔር ልጆቹን ከየቦታው አስተባብሮ እንደዚህ አድርጎ አንድ ቤተሰብ አድርጎ ማስተማር ታላቅ ነገር ነውና አሁን ይሄ ሁሉ ተመርቆ በተመደበበት የሥራ መስክ ሁሉ በዓለ ጥምቀትን በመናከብርበት ጊዜ ወደ ባህላዊ ወደ ዓለማዊው ወደ ሆታው እንዳያደላ ይሄ ሁሉ እንግዲህ በየሰንበት ትምህርት ቤቱ ተሰማርቶ ሲያስተምር ይለወጣል ማለት ነው።
መጀመሪያ ቀደም እንዳልኩት ሁሉ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው ስለሚል በዓሉ ኃይማኖታዊ መሆኑን ማወቅ ነው። ባህላዊም አይደለም ልማዳዊም አይደለም ኃይማኖታዊ የእግዚአብሔር በዓል ታላቅ በዓል ታቦታት በዚህ በዘመነ አስተርዮ ከጥር 11 ጀምሮ ወይም 10 ጀምሮ በዚህን ወቅት ያሉት ራሱ ወደ ወንዝ ይሄዱ ነው የሚከበሩትና ታቦት ከቤተ መቅደሱ ንጉስ ከቤተ መንግስቱ ከወጣ ሰራዊቱ በተጠንቀቅ ነው የሚጠብቁት የሚያከብሩት። ታቦትም ከቤተ መቅደሱ ከወጣ ከቤተ መንግስቱ እንደወጣ ንጉስ ማለት ነው። ስለዚህ ያንዳንዱ ሰው ከታቦት በኋላ ከታቦት በፊት ከታቦት በስተቀኝ በስተግራ በአራቱ ማዕዘን ከቦ ነው እየሄደ ያለው እየዘመረ ያለው። ስለዚህ እስራኤል ታቦተ ጽዮንን ተሸክመው የሚሸከሙ ነበሩ የሚያጅቡ ነበሩ ድንኳን የሚተክሉ ቦታ የሚደለድሉ የየራሳቸው የሆነ ድርሻ አላቸውና ከታቦቱ ደግሞ ምን ያህል ርቀው መሄድ እንዳለባቸው
መመሪያ ነበራቸው ያንን አክብረው ነው የሚንቀሳቀሱት። አለበለዚያ ልክ እንደ ኦዚያን ደፋር ሆኖ የተገኘ ግን ይቀሰፍ ነበር። መንካት መዳሰስ የማይገባው የሚያደርግ ከሆነ በረከት ሆኖ ሲሆን በረከት ሆኖ ሲሆን መቅሰፍት ይሆናል። ስለዚህ ታወታት ወጥተው እኛን ሊባርኩ ሀገራችንን ሊባርኩ ሊቀድሱ በሽታውን ሊያርቁ እየወጡን ያሉትና በዚህ ጊዜ ያንዳንዱ አማኝ ሃይማኖታዊ በዓል መሆኑን አውቆ ታቦታት ከቤተ መቅደሳቸው ወጥተው እኛ ወደምንውልበት ወደምንጫወትበት ልጆቻችን ወደሚውሉበት ከብቶች ወደሚሰማሩበት ቦታ እየሄዱ ነው። ከብቶች የሚበሉት በልተው ጤናማ እንዲሆኑ እኛም የምንጠጣው ውሃ ጤናማ እንዲሆን የምንረግጠው አፈር ጉንፋን እንዳይሆንብን ሌላ ችግር እንዳይፈጥርብን በሽታ እንዳይፈጥርብን ለማድረግ ነው እየሄዱ ያሉትና የረገጡት ሁሉ የተባረከ ነው የሚሆነው። አቧራው እምነት ይሆናል። ስለዚህ ሃይማኖታዊ በዓል መሆኑን ካወቅን ራሳችንን መጀመሪያ መግዛት እና በፈሪሃ እግዚአብሔር ራሳችንን ማነጽ አለብን። በፈሪሃ እግዚአብሔር ራሳችንን አነጽን ማለት ምን ማለት ነው? በጥምቀት ጊዜ ቀደም እንዳየነው ሁሉ ያው ይሄ ሎሚ መወራወሩ መፈነካከቱ እንዳለ ሁሉ የዚህ ደግሞ ዋዜማ የሆነ ደግሞ አብዝቶ መጠጣታል አልኩል አብዝቶ መጠጣት ለዝማሬ ያገለግለኛል ለሆታ ለማቀንቀን ድምጽየን ይከፍትልኛል ብሎ ጠጁንም አረቄውንም ቢራውንም ምኑንም መጠጣታል ኃይል ይሆነኛል ብሎ ጉልበት ለማግኘት ያ የተጠጣ ነገር ከላይ ፀሐዩ ከውስጥ ደግሞ አልኮሉ ሲፈላ ሌላ ነገር ነው የሚፈጠረው ሌላ አዳጋ ይፈጠራል። ያ አዳጋ እንግዲህ ምንድነው ባሉ ቱፊትን ጠብቆ እንዳይሄድ ያደርጋል ማለት ለትራፊክ ያስቸግራል። ባሉ የሰላም ሆኖ ሳለ የጸብ ይሆናል። ባሉ የመግባባት የስምምነት ሆኖ ሳለ የረብሻ ይሆናል።
እግዚአብሔር አምላካችን በአባቶቻችን አድሮ ላስተማረን ለመከረን ለሉል እግዚአብሔር ፍጹም ምስጋና ይግባው። ለአባቶቻችንም የራቀውን አቅርበው የረቀቀውን አጉልተው ላስተማሩን ለመከሩን ቃለ ሕይወት ያሰማልን። ክርስቶስ ታጣ ክርስቶስ ክርስቶስ ታጣ ክርስቶስ ወረደ ታጌ